累。
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዘንድሮ ላይ ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃውን ፈተና የወሰዱ ተማሪዎቻቸውን ሙሉ በሙሉ ማሳለፍ ከቻሉ አምስት የኢትዮጵያ ትምህርት ቤቶች መካከል አንዱ በደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት ነው። ትምህርት ቤቱ ማህበራዊ ሳይንስ ከመላ ኢትዮጵያ ቀዳሚ የሆነውን ከፍተኛ ውጤት የተመዘገበበት ሲሆን በተፈጥሮ ሳይንስ ደግሞ ሁለተኛ ደረጃን አግኝቷል። እነዚህ ሁሉ መልካም ስኬቶችን ያስመዘገበው የትምህርት ተቋም ታዲያ ዛሬ ላይ ደረሰው ዘርፈ ብዙ ተግዳሮቶችን አሳልፎ ነው። ስለ ተግዳሮቶቹ ብሎም ስለ ስኬቶቹ የሚያወሳውን ዘገባ በምሽቱ እናስቀድማለን። ከደብረ ማርቆስ ከተማ ማዕከል ደቡብ አቅጣጫ ጥቂት ኪሎ ሜትሮች ርቆ አመታትን ያስቆጠረ ግቢ ይገኛል።
ቦታው ከዚህ በፊት በደርግ ዘመነ መንግስት ፈለጋርግ በመባል ይታወቃል። ወላጅ የሌላቸው ህፃናት የሚማሩበት የነበረ ቦታ ነው።
በደርግ ዘመነ መንግስት ማግስት ስፍራው ብዙም እንቅስቃሴ የማይታይበት የተረሳ ባድማ ሆኖ ቆይቷል። በ2012 ዓ.ም ግን የታዳጊ ወጣቶችን ተስፋ ዳግም ያለመልም ዘንድ ለማህበረሰብ ጥቅም ውሏል።
የተወሰኑ ቀና አመለካከት ያላቸው ማህበረሰቦች ለምን ይህንን ተግባር አንጀም ብለው ይህንን ተግባር ሲያነሳሱት እዛ ቦታ ላይ ትምህርቱ ተጀመረ። ድጋፍ ሲያደርጉልን የነበሩ ደግሞ በዋናነት የደብረ ማርቆስ ዩኒቨርሲቲ ከሀገር ውስጥ ሌላውም ማህበረሰብ የተለያዩ መዋጮዎችን ድጋፍ ሲያደርግ ነበረ። በሰሜን አሜሪካ ያሉት ደግሞ መጽሐፍትን በመግዛት ኮምፒውተሮችን በመግዛት ላፕቶፖችን በመግዛት ትምህርት ቤቱ ምንም ነገር ሳይኖረው በባዶ ነው የጀመረ። የራኒንግ ኮስትንም ሆነ አጠቃላይ በጀቱን ከማህበረሰቡ በሚያገኘው ድጋፍ ነው።
ቀደም ብለን የሰማናቸው በዚህ ስፍራ የተቋቋመው የሐዲስ ዓለማየሁ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፈሌ ናቸው። እሳቸው የሚያስተዳድሩት ትምህርት ቤት በመላ ኢትዮጵያ ያስፈተኗቸውን ተማሪዎች ሙሉ በሙሉ ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚያስችላቸውን ውጤት ካስመዘገቡ አምስት ትምህርት ቤቶች መካከል አንዱ ሆኗል። በርካታ ተማሪዎቹ በከፍተኛ እርከን ላይ የሚካተት ውጤትንም አስመዝግበዋል። ይህ የትምህርት ቤቱ የላቀ ውጤት ለተማሪዎችና መምህራን ብቻ ሳይሆን አዳሪ ትምህርት ቤቱን ለማገዝ የተቋቋመው በአብዛኛው በበጎ ፍቃድ የሚያገለግለው ቦርድ አባላትንም አስፈንድቀዋል። ዶክተር አጥናፉ ደምሴ የዚህ ቦርድ ምክትል ሰብሳቢ ናቸው።
ለመግለጽም ያስቸግራል። እኔ ሁለት ልጆች አሉኝ። ልጆቼ በዩኒቨርሲቲ ጨርሰው እንዲያውም ፒኤችዲ ደረጃ ያሉ ናቸው። ነገር ግን እነሱ በሚያልፉበት ሰዓት ያን ያክል ስሜትም አልነበረብኝም። ያው ኃላፊነት ነው ብዬ ስለማስብ የእነዚህ ልጆች ግን እንደዚህ ውጤት ማምጣት የማደርገው ነገር ሁሉ ነው የጠፋብኝ በእውነትና ስሜቴ ከምገልጸው በላይ ነበር።
ትምህርት ቤቱ እንደ ሁለተኛ ደረጃ ትምህርት ቤት ሊሟላለት የሚገባውን ያክል የትምህርት ግብዓት ሳይሟላለት ስራውን ይጀምረ ተማሪዎቹ የተለያዩ ተግዳሮቶችን ችለው ለውጤት መብቃታቸውን የሚያወሱት ዶክተር አጥናፉ ውጤቱ ከፈተና ተሻግሮ ለፍሬ መብቃት እንደሚቻል አስተዋሽ መሆኑን ያወሳሉ።
ተማሪዎቹ ያሉበት ቦታ በጣም እጅግ በጣም የሚከብድ ነገር ነው። ምክንያቱም መመገቢያ አዳራሽ የሌለው ተገቢ የሆነ የመጸዳጃ ክፍሎች በጋራ የሚሆን በግል የሌለው ክፍሎች ምንም አይነት የተሟላ ፋሲሊቲ የላቸው። መኝታ ቤቱ እንደዚሁ በጣም ከፍተኛ ጥረት ያለበት። ላይብረሪ ልጆቹ አብዛኛውን ጊዜ በጥግ ለጥግ ላይ ቁጭ ብለው የሚያጠኑ እንጂ የተሟላ ክፍል ኖሮት ያንን የሚፈልጉትን ነገር ለማጥናት በጊዜ ለመጨረስ የማይመች ኮምፒውተር ላብ ክፍል ብንወስድ በተራ የሚገቡበት ከመጥበቡ የተነሳ ብዙ ነው ውስንነቱ።
የሐዲስ ዓለማየሁ አዳሪ ትምህርት ቤት ያሉበትን ተግዳሮቶች ተቋቁሞ ይህን ውጤት ያስመዘገበበትን ሚስጥር መጠየቅ ተገቢ ይሆናል። የትምህርት ቤቱ ርዕሰ መምህር አቶ ደረጀ ከፍለኝ ይህንን ይላሉ።
የተማሪዎችና የመምህራን ግንኙነት እንዲሁም የወላጆችና የተማሪዎችን ግንኙነት በጣም ጥሩ ስምዝና ትምህርት ኢንቫይሮመንቱ በጣም ምቹ ነበር ማለት ይቻላል። ምቹ ነው ስንል ግብዓት በመሟላትና ሌሎች ፋሲሊቲዎች በመሟላት ሳይሆን የነበረው ሂደታዊ ክፍል ውስጥ ያለው መማር ማስተማር ከዛዎችን መምህራን ከልጆች ጋር ያላቸው ወንድና የታይ አባቶ ይቀርብልታ ማለትቱ ትልቅ ሚስተር ነው ብለ ነው የሚያስበው። ሁለተኛ ደግሞ ትምህርት ቤቱ የተጀመረ በማህበረሰቡ ቁጭት ነው። በመንግስት በጀት ተመድቦለት በመንግስት ተገንብቶ የተጀመረ ትምህርት ቤት ስላልሆነ በማህበረሰቡ ድጋፎችን በሀገር ውስጥ ባሉ ማህበረሰብ አመሳሽነትና ድጋፍ ስለሆነ የተጀመረ ልክና የባለቤትነት ስሜት ያለበት በመምህራንም በተማሪዎችም በትምህርት ቤቱ አስተዳደር ቢሆን የሌላ የከሌ ነው የምንለው ባለቤት ስላልነበረ ከጎናችን ደግሞ በውጭም በሀገር ውስጥም ሆነ የሚያግዙን ሰዎች የእነሱንም ሁኔታ የሚመለሱ ውጤት ላይ ማድረስ ግዴታ ነው የሚል ውስጣዊ ሞራላዊ መነሳሳት ስለነበረ በውጤት ያለት ነገሮች እነዚህ ናቸው።
የሀዲስ አለማየሁ አዳሪ ትምህርት ቤት በአማራ ክልል በምትገኘው ምስራቅ ጎጃም ዞን ውስጥ የሚገኝ ብቸኛ አዳሪ ትምህርት ቤት ነው። ትምህርት ቤቱ በትምህርት ዘርፍ ከፍተኛ ብቃት የሚያሳዩ ተማሪዎችን በልዩ ሁኔታ ከህልማቸው ለማገናኘት ሲሰራ መሰንበቱ ተነግሯል። ወደ አዳሪ ትምህርት ቤቱ የሚገቡ ተማሪዎች ቁጥር የተወሰነ ነው። ውድድር የታከለበት የማጣሪያ ሂደትን ማለፍንም ይጠይቃል። የትምህርት ቤቱ ምክትል የቦርድ ሰብሳቢ ዶክተር አጥናፉ ደምሴ በድጋሚ
የመጀመሪያው ተማሪዎቹ የስምንተኛ ክፍል መልቀቂያ ፈተናን ሲፈተኑ አቨሬጅ ውጤታቸው ከ87 በላይ መሆን አለበት። ሁለተኛው ደግሞ 7 እና 8 በዚሁ ከክፍል ደረጃቸው ጥሩ ውጤት ያመጡ መሆን አለባቸው። ትምህርት ቤቱ ያወጣውን የመግቢያ ፈተና ይዘጋጃል። ያንን የመግቢያ ፈተና ማለፍና በቅደም ተከተል ደረጃቸው 60 እስከ 60ኛ ያለውን ተማሪ እንመርጣለን። ተጨማሪም የተወሰነ መጠባበቂያ እንይዛለን። በተለያየ ምክንያት የቀሩ ቢኖሩ ከዛ ከተጠባባቂዎች እንሞላለን። ነገር ግን ውድድሩ ልዩነቱ ለምሳሌ 60ኛ የወጣው ልጅና 61ኛ የወጣው ልጅ ምናልባት ልዩነታቸው ነጥብ 1 ለምሳሌ አቨሬጅ ውጤታቸው 86 ቢሆን የመጨረሻው ልጅ የ60ኛ ያለፈው ልጅ 86.1 ቢሆን ነው። እና ልዩነታቸው በዚህ ነው። ግን ያው ከዚያ በላይ የመቀበል አቅሙ ስለሌለን ነው ሌሎችን ከ60ዎቹን መርጠን ሌሎችን የምንተው።
በዚህ ሂደት አልፈው በትምህርት ቤት ውስጥ ሲማሩ ከቆዩና ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ ሙሉነህ ነው።
ምዕራብ ጎጃም ዞን ሰከላ ወረዳ ነው የተወለድኩት። ገጠራማ ክፍል ነው። ለትምህርት እንግዲህ ስደርስ ወደ ትምህርት ቤትኛው አቅራቢያ የምትገኝ ገጠር ትምህርት ቤት አለች። ከስድስት ይታሰራል። ከዛ ነው የገባሁት። አንደኛ ክፍል ነበረ። እንደዚህ መዋለ ህጻናት የሚባል ነገር የለ። ሀዲስ አለማየሁ ልዩ አዳሪ ሲሴት በእኛ ጊዜ ነው የጀመረ። እዛ በሽታ አልነበረ እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ በሚኒስትሪ ጥሩ ውጤት ዘጠናን ያመጣው ሲ ደግሞ ወደ አዳሪ ትምህርት ቤት ማስገባት ይችል ነበር እና ወደ እሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱም ፈተናዎች ነበረ። በሁለቱም ጥሩ ውጤት አመጣውና አለፍኩኝ።
ሙሉነህ ኢትዮጵያ ውስጥ በማህበራዊ ዘርፍ ወደ ከፍተኛ ትምህርት ተቋማት ለመግባት ለፈተና ከተቀመጡት ተማሪዎች መካከል ከፍተኛውን አስመዝግበዋል። ያስመዘገበው ውጤት 533 ከ600 ነው። ሙሉነህ ለዚህ ውጤት አብቅቶኛል የሚለውን የትምህርት ቤቱን የመማር ማስተማር ሂደትና ተባብሮ የመስራት ባህል ነው።
ሲሞርክን በደንብ ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርን እና ለሁለት ነበር ተከፍለን ስንሰራ የነበረ አራት አራት ሁነን እና እሱን ነገር በደንብ ሰርተንበታል የሚል ሀሳብ አለ።
በኢኮኖሚክስና ሕግ ትምህርት ዘርፍ የላቀ ደረጃ መድረስ እንደሚፈልግ የነገረን ሙሉነህ በዓለም አቀፍ ደረጃ በተከበሩ የከፍተኛ ትምህርት ተቋማት ገብቶ የመማር ህልምም እንዳለው ነግሮናል። የሀዲስ አለማየሁ አዳሪ ትምህርት ቤት ስኬት በትምህርት ዘርፍ ኢትዮጵያ ከፍተኛ ደረጃ ላይ ደርሳ ማየት በሚሹት ዘንድ የብሩህ ተስፋ ምልክት መሆኑ ይወሳል። ይህ ተስፋ ዓመት ዓመት ይሻገር፣ ሌሎች ተተኪዎች ይፈልቁ ዘንድ ግን ትምህርት ቤቱ የህልም ተጋሪዎችን ድጋፍ እንደሚሻ የትምህርት ቤቱ አስተዳደር አስታውሷል። ርዕሰ መምህሩ ደረጀ ከፈለኝ ይህን ይላሉ።
መምህራን ራሱ ከ12 አካባቢ ወረዳ ተወዳድረው ያለፉ ናቸው። ወረዳዎች ናቸው እስካሁን አራት ደሞዝ በጀት እየከፈሉ ድጋፍ የሚያደርጉልን ወረዳዎች ናቸው። የራንድ ኮስትን መነሻ ድጋፍ የሚያደርግልን የደብረ ማርቆስ ዩኒቨርሲቲና እንደዚህ ከማህበረሰቡ የሚዋጣ ነገር ነው። መምህራን በቋሚ ቦታቸው ላይ በጀት ተይዞላቸው ቢሰሩ የተሻለ ውጤት እናመጣለን ብለን እናስባለን። ያው ከውጭ ያለው ማህበረሰብ በዚህ መልኩ ድጋፉን አጠናክሮ ይቀጥል። ግንባታው በቋሚነት አልተጠናቀቀም። 13 ሄክታር ቦታ ከደብረ ማርቆስ ከተማ አስተዳደር ተረክበን የግንባታ ላይ ነው ያለው ባለሀብቶች የራሳቸው ፈቃድ አንድ አቶ ካሳሁን የሚባል ባለሀብት ገንብቶ ያጠናቀዋል። ዳሽን ቢራ ፋብሪካን በ20 ሚሊዮን ብር የጀመራቸው አሁን በጦርነት ምክንያት ያልተጠናቀቁ ግንባታዎች ቢኖርም ሌላው ባለሀብት ሌላው አካባቢ ማህበረሰብ በውጭም ያለው ማህበረሰብ ቀሪዎቹ ግንባታዎች በማጠናቀቅና ሌላውንም አስፈላጊውን ድጋፍ ከጎናችን ከዚህ በፊት የነበረውን ትብብር ቢቀጥል ከዚህ የበለጠ የተሻለ ውጤት እናመጣለን ብለን እናስባለን።
አዳሪ ትምህርት ቤቱ የዚህ ዓመት ትምህርትን በይፋ አልጀመረም። ይህ የሆነበት ምክንያት ደግሞ በደብረ ማርቆስ ከተማና አካባቢዋ ውጥረት በመባባሱ ነው። ፋኖ እየተባሉ የሚጠሩት ታጣቂ ቡድኖችና የኢትዮጵያ ፌዴራል መንግስት ኃይሎች የሰነበቱበት ግጭት ስፍራውን ለሰላም ጦት ከመዳረግ ባሻገር ከፍተኛ አቅም ያላቸው ተማሪዎችንም ከትምህርት አዳርገዋል። በፈተናዎች ውስጥ አልፈው ለአካባቢው ማህበረሰብ የመነቃቃት ምንጭ በሆነው ትምህርት ቤት ውስጥ በሚማሩትም ሆነ በአጠቃላይ ሌሎች ተማሪዎች ዘንድ የሚተው ጠባሳ አሳሳቢ መሆኑን ከሚናገሩት መካከል አንዱ የትምህርት ቤቱ ቦርድ ምክትል ሰብሳቢ ዶክተር አጥናፉ ደምስቴ ናቸው።
ይሄ በትውልድ ላይ ትልቅ ጉዳት እንደሚያመጣ ግልጽ ነው። አሁን ምናልባት ያንዶር ነው ብለን እናስብ እንችላለን። ነገር ግን የተፈጠረ ሁኔታ ስነልቦና ላይ ከፍተኛ የሆነ ጉዳት አለው። ነገ ምን ሊሆን ይችላል ብሎ ለመገመት የማይቻልበት ደረጃ ስለሆነ ያለ ነው። ልጆችን በዚህ በማይገባ ሁኔታ ውስጥ የገባንበት ችግር በህይወታቸው ላይ ከፍተኛ ጠባሳ የሚጥልና ጉዳት ውስጥ የሚያስገባቸው መሆኑን ምንም ሳይታበል የተገለጸ ለማንም የተገለጸ ስለሆነ ሀቁን እንግዲህ መሸሸግ የምንችለው አይደለም። የጥፋቱ ደረጃም ለመግለጽ ይከብዳል። ብዙዎቹ ትምህርት ቤቶች አንዳንድ ቦታ ላይ ሁሉ ጉዳት ደርሶባቸዋል። ልጆቹ በወቅቱ ተመዝግበው ለመማር አልቻሉም። በጭንቀት ውስጥ ነው ያለው። ይሄ እንግዲህ የቆየ ሲሄድ በሀገር ላይ የሚያስከትለውን ችግር በትውልድ ላይ የሚያመጣው ጠባሳ ለማንም ግልጽ የሚሆን ይመስለኛል።
የአዲስ አለማየሁ አዳሪ ትምህርት ቤት እየገጠሙት ያሉትን ችግሮች አሁንም ተቋቁሞ በሀገር አቀፍ ደረጃ ልቅና የሚያሳዩ ተማሪዎችን ለማፍራት ጥረቱን እንደሚቀጥል ከትምህርት ቤቱ አስተዳደር ሰምተናል። በዋናነት በህብረተሰባዊ ድጋፍና ርብርብ ዛሬ ላይ የደረሰው ትምህርት ቤት በቀሪ ዘመኑም ስሙ ከስኬት ጋር ተደጋግሞ ይነሳ ዘንድ ሁለንተናዊው ድጋፍ ሊቀጥል እንደሚገባ የትምህርት ቤቱ ማህበረሰብ አባላት የጋራ መልእክት ሆኗል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ምላሽ ላይ አይጠቁም ደመና አይችልም ሰማይ አይችልም ጀንበር አትጠልቅም ፀሐይ አይጠቁም ደመና አይችልም ሰማይ አይችልም ጀንበር አትጠልቅም ፀሐይ
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ኢትዮጵያን ጎርሜ ፉድ ተቋም በአሜሪካውያኑ እየተለመደ የመጣውን የሚያቃጥል በርበሬ ማባያ ላይ ኢትዮጵያዊ ቃናና ጣዕምን በመጨመር ለማስተዋወቅ እየጣረ የሚገኝ ድርጅት ነው። ድርጅቱ በምዕራባውያን ዘንድ ብዙም ያልተለመደውን ጣዕም በማስፋፋት የኢትዮጵያን የምግብ ዘርፍ አበርክቶ ለማድመቅ አቅዷል። ኤደን ገረመው ከድርጅቱ አጋር መስራችና ስራ አስኪያጅ ሳራ አየለ ጋር አጭር ቆይታ አድርጋለች።
ሳራ የኢትዮጵያን ሆት ሶስ መስራች እንግዲህ ስለሆነሽ በጣም ነው ማመሰግነው። እስቲ ለአድማጭ ተመልካቾቻችን ማንነትሽን ራስሽን አስተዋውቂ።
በጣም ነው ማመሰግነው እዚህ ፕሮግራም ላይ ስለጋበሽኝ። ሳራ የለባላለው የኢትዮጵያን ጎርሜ ፉድስ ካምፓኒ መስራች ነኝ። ከባለቤቴና ከእህቴ ጋር ሆነን የጀመርነው ካምፓኒ ነው። በ2019 በ2019 የጀመርነው company.
እሺ ኢትዮጵያን ጎርሜ ፉድ ምንድን ነው ስሚያመርተው? እና ደግሞ እንዶ ጎርሜ ሲባል የገጸተው የላቁ ምግቦች ምናልባት ለአማርኛ ለመተርጎም እንደዛ ይሆናል። ምን ማለት ነው? ምን አይነት ምግቦች ናቸው እናንተ እንደዛ ናቸው ብላችሁ የምትደዋቸው ልትሰሯቸው የፈለጋችኋቸው?
ይሄ የኢትዮጵያ ጎርሜ ፉድ ስለኔ ጀመርንበት ምክንያት ምንድን ነው? በአንድ ለምሳሌ የመጀመሪያዎቹ ፕሮዳክታችን ሆት ሶስ ነው። ያ ደግሞ በአማርኛ ትርጉሙ ወይ በርበሬ ማለት የበርበሬ ሶስ ማለት ይቻላል፣ ግን ድል አይደለም ወይ ደግሞ አዋዜ አይደለም። እና የኢትዮጵያ ጎርሜ ፉድ አጀማመራችን ምንድን ነው? በሆት ሶስን ጀምርና እያሰፋ ነው ለመሄድ ነው ሐሳባችን። ይሄ ፕሮዳክት ደግሞ ምርት ደግሞ የሁለት ካልቸርን አንድ ላይ አደባልቀን የሰራነው ስራ ነው። ኢትዮጵያ እኛ ሁላችንም የተቀመመ ብዙ ቅመማ ቅመሞችን ተጠቅመን ነው ምግባችን የምናበስለው፣ በርበሬያችንን የምንሰራው፣ ምጥሚጣችንን የምንሰራው እና እሱን በመጠቀም አሜሪካን ሀገር ደግሞ ብዙ አይነት የሆት ሶሶች ስላሉ ለምንድን ነው እሱ የኛ ነው ኢትዮጵያኑ እንደዛ ከዛ ጋር ኮምፒት እንዲያደርግ አድርገን ነው ፕሮዳክሽን የጀመርነው። ጎርሜ እንዳልሹ በዩኒት የሆነ ፕሮዳክትስ ናቸው። አንደኛው በኳሊቲ በኩል፣ ሁለተኛ ነገር ፕሮዳክሽኑ እንደ ተባስኮ ወይ እንደ ትልልቅ ካምፓኒዎች ሳይሆን ምጥን ጥር ብሎ ጥሩ ኢንግሪዲየንትስን ይዞ من ጠጥራቸውንም ሰዎች አስተካክለን እሱን ሁሉ አድርገን ነው እዚ ፕሮዳክት ላይ ደረስን።
ቀደም እንግዲህ ተቆም አርገሻል የሁለት ባህሎች ጥምር ነው ብለሻልና እዚ ሀገር ያለውን የሃትሳስ የሚባለው ወይም ደግሞ የሚያቀጥለው ሶስ ሚት ያለውን ባህልና የኢትዮጵያን ባህል ያዋሃዳችሁበት ምክንያት የራሳችሁን የግላችሁን የቤተሰብሽን እስቲ ብታጫውቺ።
እሺ ቀድሜ እንደተናገርኩት እንዳስረዳሁት በአጋጣሚ የተፈጠረ ካምፓኒ ነው። አውቀ ነው ወይ ደግሞ ይህንን በርበሬን ይህንን ሆት ሶስ እናምርት ብለን አይደለም። ያው እቤት ውስጥ ኩክ ሳደርግ ባለቤቴ ከአሜሪካዊ ነው ከኖርት ካሮላይና እና የምጨምረው እንግዲህ ሁል ጊዜ መቼስ በርበሬ አይጠፋም ወይም ሚጥሚጣ አይጠፋም። ሁሌ ያያል ሲጨምር ሳስገባ ኢቨን ፓስታ ላይ ራሱ የኛ ቅመም ቆንጆ ቅመም ስለሆነ በርበሬው ሁሌ ያጣፍጠዋል እና እሱም ጀመረ አቮካዶ ቶስት ላይ አፍሬንጅ ያረጋል፣ አቮካዶ ቶስት ላይ ሚጥሚጣ ያረጋል ወይ እንቁላል ላይ በርበሬ ነሰንሳል። በዛ ነው የተጨመረው እና በኋላ ላይ ለምን እኛ ራሳችንን ሆት ሶስ አንሰራም? ለምንድን ነው እሱ የተባስኮ የምንጠቀመው ወይ ቴክሳስ ፊትን የምንጠቀመው? መጠቀም የለብንም አለን የራሳችን። እንደውም በጣም በተሻለ ሁኔታ በጣም በሚጣፍጥ ሁኔታ እንደዛ ተጀመረን ሞከር ነው። እኔ እና እሱ ቤት ውስጥ እኔ እህቴ እና እሱ ሆነን በካፕሎ ደጋግመን ሞከር ነው። ግን በደንብ የሰራ ነው 2020 ላይ ኦፍኮርስ ፓንደሚኩ ሀፕን ሲያደርግ የእሱ እናትና የእኔ እናትም አንድ ላይ ነበረን። አንድ ላይ ኖርት ካሮላይና ጊዜ ነበረ። ሰው እኛ የጀመርነውን እነሱ በስነ ስርዓቱ አስተካከሉት።
አሁን ያለው አቀባበል ምን ይመስላል? በተለይ ሰዎች እንዴት ያዩታል ይህንን ምርት?
የኢትዮጵያን ሆት ሶስ ማርኬት ላይ ብዙ የለም። አሉ፣ አንድ ሁለት አይተናል። ግን በሰፊው አልተያዘም ገና። ሌላ ቦታ ላይ የምንጠቀምበትን የሌላ ሆት ሶስን የኢትዮጵያ ሆት ሶስ የኛው ሆት ሶስ ሰብስቲቱት ማድረግ ይችላል። እንደውም በበለጠ ሁኔታ፣ ምክንያቱም ምንም አይነት ኬሚካልስ አንጨምርበትም፣ አዲቲቭ አንጨምርበትም፣ ስኳር አይገባበትም እና ንጹህ የሆነ ፕሮዳክት ነው። እንደ ኦልሶ አኒማል ፕሮዳክት የለበት።
እንደ እናንተ የተለየ ጣዕም ይዞ መምጣት ያለው እንደ ጥቅምም እንደ ጉዳትም ይኖረዋል እና እስቲ ከሷ አኳያ ያለባቸውን ነገሮች እንደ ስኬትም እንደ ተግዳሮት የምታነሷቸውን ጉዳዮች ነገር
የሚገርመው አሁን ይህንን ነገር ስናደርግ አንዳንድ ሪሰርቾችን ስናይና ማን ነው እሱ ይህንን በርበሬ ተጠቃሚው ማን ነው ብለን ስናይ በጣም ኢንትረስቲንግ ነው። ምክንያቱም በአሜሪካን ሃውስሆልድ ቤት ውስጥ ከሁለት እስከ ሶስት አራት ድረስ ጠርሙሶች ቤታቸው ፍሪጅ ውስጥ አለ እና ስለዚህ ሆት ሶስ በደንብ ይበላል፣ ይጠቀማሉ አሜሪካን ሀገሮች። እንደውም አንዳንድ ስቴቶች እንደ ኖርት ዳኮታ፣ ኒው ሜክሲኮ ህዝቡ በቃ በሆት ሶስ ላይ ነው የሚኖረው ማለት ይቻላል እና ዲማንዱ አለ። እንደዛም ሆኖ ደግሞ ፕሮዳክቶቹ ደግሞ ማአት አሉ ገበያ ላይ እና እኛ አሁን ለምሳሌ በጣም ትንሽ ነን። የሶስት ሰው ስራ ነው ወይ ደግሞ የሶስት ሰው ኦን ብናደርገው ቤተሰባችን ዘመዶቻችን ናቸው የሚረዱን ያሉት እና ማርኬቲንግ ላይ በጣም እርዳታ ያስፈልገናል። ምክንያቱም ትንሽ ነን ገና። ግን ልንወዳደር ስንፈልግ ደግሞ ከትልልቆቹ ቢግ ፊሽ ችግር አለ። ግን ኢትስ ኦንሊ 10 ወራችን ነው። በአስር ወር ውስጥም ወደ 10 ስቶሮች ውስጥ ገብተናል። ስለዚህ እግዚአብሔር ነው እንግዲህ የሚያውቀው ወደፊት ለመሄድ።
ሰዎች የእናንተ ምርት ቤት የት ማግኘት ይችላሉ?
ማግኘት የሚቻለው በዌብሳይታችን ላይ ነው፣ ethiopianhotsauce.com። ሁለቱ ፕሮዳክቶቻችን አሉ። ሌላው ኖርት ካሮላይና ቤዝድ ስለሆነ ኖርት ካሮላይና ስቶሮች ውስጥ ናቸው ያሉት። ከአራት ወር በፊት ደግሞ ብሩክሊን ጀምረናል እያለን እየሰፋን ነው። ግን አሁን ደግሞ አማዞን ላይ ለመውጣት እየሞከርን ነው ለበዓሉ። ሰው እዛ ከገባን ያው ብዙ ሰው አክሰስ ይኖረዋል ማለት ነው። ሌላው ደግሞ ለመናገር የምፈልገው ምንድን ነው፣ አንዳንዴ እኛ በጣም እንወዷል የራሳችንን ምግብ አይደል? ስለዚህ ከኛ ምግብ በኋላ አይናችንን አንከፍተው ማሁን ለኔ ባለቤቴ አይኔን ይከፈታል። በርበሬን ሁላችን በቃ ወጥ ውስጥ ነው የምንጨምረው ወይ ምግብ ስንሰራ ነው። ግን እሱ ለምንድን ነው እሱ ሌላስ ነገር ውስጥ ማንጨምረው? እና ማና ሃይ ፉድ አለ ኢታሊያን አለ ምን አለና መፍራት የለብን።
እሺ በቀጣይስ ምን ስራዎችን ነው መስራት የምታስቡት? ምን አይነት ምርቶች ወይም ነገሮች ከእናንተ እንጠብቅ?
ሁለት ፕሮዳክቶችን እናወጣለን ከሶስት ወይ ከአራት ወር በኋላ። እሱ ደግሞ ራብ ይሄ ያለ ድራይ ራብ የሚሉት እንደ ሳውዝ የኛን ቅመማ ቅመም ተጠቅመን ለምሳሌ ስጋ ሮስት ማድረግ የምትፈልጊ ከሆነ ለዋስሽ ሮስት ማድረግ እና እሱን በደንብ አድርገሽ ሲዝንድ ከሆነ ሌላ ነገር አያስፈልግም ማለት
ማጣፈጫዎች መስራት አስተዋላችሁ ማለት። እስቲ ግን ከመለያየታችን በፊት ስለ ምልክታችሁ ስለ ድርጅታችሁ ምልክት እናንሳ። ማን ነው የሰራው? እንዴት ሀሳቡስ መጣ?
ሎጎ ብዙ ትንት ብለንበት ነበረ። ምን አይነት ሎጎ እናውጣ እያልን ነበረ። በኋላ ለባለቤቴ የሰጠሁት አይዲያዎች እና አንተ አይዲያዎቹን ሰብስበ እንደውም ትዝ ይልሽ እንደሆነ የሀምሳ ሳንቲም የድሮ ሀምሳ ሳንቲም አንበሳው አለ አይደለ? እሱንም ለማድረግ ፈልገን ነበረ እና ፋይናሊ I think the lion won እና እሱ ነው የባለቤቴና አባቴም ተጨምሮበት እነሱ ናቸው ሁለቱ ናቸው ክሬዲቱን የሚወስዱ።
ሳራ በጣም ነው የማመሰግነው ስለሰጠችኝ።
በእህቴና በባለቤቴ ስም አመሰግናለሁ።
አብራችሁ ስላመሻችሁ እናመሰግናለን። መርሐ ግብሩን በመምራት እስካሁን ድረስ አብሬያችሁ ቆየሁት ደግሞ አብታሙ ስዩም ነኝ። መልካም ነው። I'm not the one.